大家点不啦？
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አሜሪካ ለአዲስ ምዕራፍ ዝግጁ ነች። አሜሪካ ለተሻለ ታሪክ ዝግጁ ነች። ለፕሬዝዳንት ካማላ ሃሪስ ዝግጁ ነን።
የቀድሞ ፕሬዝዳንት ባራክ ኦባማን የሰማችሁት በትላንትናው ምሽት በሺካጎ ከተማ ለዲሞክራቶች ካደረጉት ንግግር የተወሰደ ነው። ሁለተኛ ቀኑን የዲሞክራቲክ ጉባኤ እንመለከታለን። በርከት ያሉ ዝግጅቶቻችንም በዚሁ ርዕስ ላይ ያተኩራሉ። ከዲሞክራቶች ጉባኤ በተጨማሪ በእለቱ ወቅታዊ ጉዳዮች በኢትዮጵያን የሚመለከቱ ዓለም አቀፍ ርዕሶችን ጨምሮ የተለያዩ ዘገባዎች አሉን። ረቡዕ ሐምሌ 15 2016 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለዜናው ተሰይሟል። ኤልያስ አስማረ የስርጭት ምህንድስናውን፣ ኬላ ዊሊያምስ ደግሞ በቴክኒኩ እያስተባበሩ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ከተቀሩ ባልደረቦቻችን ጋር ልዩ ልዩ ዝግጅቶች ከኢትዮጵያና ከተለያዩ አካባቢዎች ሲጠናቀሩ ማካተናል። አሁን ቀዳሚው የሰዓቱ የዓለም ዜና ነው። ወደ እንግዲህ ወልዴ።
በድጋሚ እንደምናመሻችው፣ ህወሓት በክልሉ መንግስት ውስጥ ባለው ውክልና ላይ ከሚመለከታቸው አካላት ጋር እንደሚነጋገር ዶክተር ደብረጽዮን መጠቆማቸው፣ የቀድሞ ፕሬዚዳንት ባራክ ኦባማ ዲሞክራቶች ለምርጫ ፍልሚያው እንዲዘጋጁ ጥሪ ማስተላለፋቸው፣ እንዲሁም በኬንያ 42 ሴቶችን መግደሉን ያመነው ግለሰብ ከእስር እንዲያመልጥ ተባብረዋል የተባሉ አምስት ፖሊሶች ፍርድ ቤት ቀረቡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ለሁለት ከተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራር አንዱን ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ልዩነቱ ይፋ ከሆነ በኋላ ፓርቲው በትግራይ ክልል ጊዜያዊ አስተዳደር ውስጥ ያለውን ውክልና ዳግም ለማደራጀት ፍላጎት እንዳለው ጠቁመው፣ በጉዳዩ ላይ ከፌዴራል መንግስትና የክልሉን አስተዳደር ከመሠረቱ አካላት ጋር ውይይት እናካሄዳለን ሲሉ ተናግረዋል። የብሔራዊ ምርጫ ቦርድ ቅና ባልሰጠውና አቶ ጌታቸው ረዳን ጨምሮ 16 የፓርቲው ማዕከላዊ ኮሚቴ አባላት በተቃውሞ ባልተሳተፉበት ጉባኤ ዳግም የህወሓት ሊቀመንበር ሆነው የተመረጡት ዶክተር ደብረጽዮን ዛሬ ረቡዕ ለጋዜጠኞች በሰጡት መግለጫ በጉባኤው ህወሓትን ለማዳን የሚያስችል ስራ ተፈጽመዋል ሲሉ ተናግረዋል። የጉባኤውን መካሄድ የተቃወሙ አመራሮች ወደ ጉባኤ ገብተው ሐሳብ እንዲሰጡ ተጠርተው አልቀረቡም ያሉት ዶክተር ደብረጽዮን ከእነዚህ ሰዎች ጋር በተለያየንበት ሁኔታ በቀጣይ ለህዝባችን በየፊናችን እንዴት እንደምንሰራ ለመወያየት እንችላለን ሲሉ ፍላጎታቸውን ገልጸዋል። በጊዜያዊ አስተዳደሩ ውስጥ ሰው ለመተካት በችኮላ እንደማይሰሩም አመልክተዋል። ዶክተር ደብረጽዮን ህወሓት በጊዜያዊ አስተዳደሩ ውስጥ የሚኖረውን ድርሻ በተመለከተ ከፌዴራል መንግስት፣ ከክልሉ የጸጥታ ኃይሎች እንዲሁም ከምሁራንና በጊዜያዊ አስተዳደሩ ውስጥ በብቸኝነት እየተሳተፈ ካለው ተቃዋሚው ብሔራዊ ባይቶ አባይ ትግራይ ፓርቲ ጋር እንደሚወያዩ ጠቁመዋል። በጉባኤው ከፓርቲው ኃላፊነትና አባልነት የታገዱ አመራሮች ከእንግዲህ ህወሓትን እንደማይወክሉም ዶክተር ደብረጽዮን መናገራቸውን ባልደረባችን ሙሉጌታ ጽዋ ከመቀሌ ዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ባለፈው ሳምንት ቅዳሜ ነሐሴ 11 ቀን 2016 ዓ.ም ለክልሉ ብዙሃን መገናኛ በሰጡት መግለጫ በአሁኑ ጊዜ በምርጫ ቦርድ ተመዝግቦ እውቅና የተሰጠው ህወሓት አራት ሰዎች የፈረሙት እና የፓርቲው ተቋማት የማያውቁት ነው ሲሉ አጣጥለዋል። ጉባኤ ያካሄዱትን የፓርቲውን አመራሮችንም የጊዜያዊ አስተዳደር ስልጣን ለመቆጣጠር የሚፈልጉ ናቸው፣ ካልቻሉ ግጭት መፍጠር የሚፈልጉ ናቸው በማለት መክሰሳቸውም ይታወሳል። የቀድሞ ፕሬዝደንት ባራክ ኦባማ ዲሞክራቶች ለምርጫ ፍልሚያው እንዲዘጋጁ አሳሰቡ። አሜሪካውያን ሳይዘናጉ ድምጽ እንዲሰጡም ጠይቀዋል። የቀድሞው ፕሬዝዳንት ባራክ ኦባማ ትላንት ማክሰኞ ምሽት በዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ባደረጉት ንግግር ችቦው ወደ ካማላ ሃሪስ ቢተላለፍም የዲሞክራቶች ሥራ ገና እንዳልተጠናቀቀ አስገንዝበዋል። እንዳትሳሳቱ ትልቅ ፍልሚያ ይሆናል ብለዋል ኦባማ። ለሁለት በተከፈለው ሀገር ምርጫው ተቀራራቢ ፉክክርን የሚታይበት ነው ሲሉም አክለዋል። በዲሞክራቲክ ፓርቲው ጉባኤ ላይ ንግግር ያደረጉት ኦባማ ተስፋ ይሰማኛል ሲሉም ተናግረዋል። ካማላ ሃሪስ ቀጣዩ የአሜሪካ ፕሬዝዳንት እንዲሆኑም ያላቸውን ድጋፍ ገልጸዋል። ጉባኤው ዛሬ ምሽት የሚቀጥል ሲሆን ለምክትል ፕሬዝዳንትነት የሚወዳደሩት ቲም ዋልዝ፣ የቀድሞው ፕሬዝዳንት ቢል ክሊንተን እና የቀድሞዋ የምክር ቤት አፈ ጉባኤ ናንሲ ፔሎሲ ንግግር እንደሚያደርጉ ፕሮግራም ተይዟል። አድማጮቻችንና ተመልካቾቻችን የጉባኤውን የትላንት ውሎ በተመለከተ ቺካጎ ከሚገኘው ባልደረባችን ወደ በኋላ ላይ የቀጥታ ዘገባ ይኖረናል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በኬንያ 42 ሴቶችን መግደሉንና አስክሬናቸውንም መቆራረጡን አምኗል የተባለው ግለሰብ ናይሮቢ ከሚገኝ እስር ቤት እንዲያመልጥ ተባብረዋል የተባሉ አምስት ፖሊሶች ዛሬ ፍርድ ቤት ቀርበዋል። የ33 ዓመቱ ኮሊንስ ጁማኤሲ እና ሌሎች 12 ኤርትራውያን በመዲናዋ ከሚገኝ የፖሊስ ጣቢያ እስር ቤት ትላንት ማምለጣቸውን ተከትሎ ፖሊስ አሰሳውን ጀምሯል። ፖሊስ አደገኛና ለሰው የማያዝን ብሎ የገለጸው ግለሰብ ባለፈው ወር በጥርጣሬ የተያዘው በርካታ ሴቶች አስከሬን በአንድ የቆሻሻ መጣያ ስፍራ ተቆራርጦ መገኘቱን ተከትሎ ነው። ፖሊስ እንደሚለው ኮሊንስ ጁማኤሲ የትዳር አጋሩን ጨምሮ 42 ሴቶችን ገድሎ አካላቸውን መቆራረጡን አምኗል። 12ቱ ኤርትራውያን ታስረው የነበረው በሕገ ወጥ መንገድ ወደ ኬንያ ገብተዋል በሚል እንደነበር ሪፖርቱ አመልክቷል። የሊባኖሱ ሄዝቦላ ከ50 የሚበልጡ ሮኬቶችን ዛሬ ወደ እስራኤል ያስወነጨፈ ሲሆን እስራኤል ወደ ግዛቷ በቀላቀለቻቸው ጎላን ሃይትስ በሚገኙ በርካታ የግል መኖሪያ ቤቶች ላይ አርፈዋል። ጥቃቱ የመጣው በጋዛ ጦርነት የተኩስ አቁም ላይ እንዲደረስ የአሜሪካ የውጭ ጉዳይ ሚኒስትር ከግብፅና ቀጣር አደራዳሪዎች ጋር በተገናኙ ማግስት ነው። የተኩስ አቁም ላይ ለመድረስ አሁንም አንዳንድ ችግሮች እንዳሉ እስራኤልም ሆነች ሐማስ በማስታወቅ ላይ ይገኛሉ። አዲስ የቀረበው ሐሳብ ከዚህ በፊት ቀርቦ የነበረውን ሐሳብ የቀየረ ነው ሲል ሐማስ ዛሬ ባወጣው መግለጫ አስታውቋል። እስራኤል አዲስ ባቀረበችው ሐሳብ ላይ አሜሪካ ስምምነቷን ገልጻለች ሲልም ሐማስ ክስ አሰምቷል። እስራኤል ሊባኖስ ውስጥ ትናንት ማክሰኞ ባደረሰችው ጥቃት አንድ ሰው ተገድሎ 19 መቁሰላቸውን ተከትሎ በበቀል የተፈጸመ ጥቃት መሆኑን ሄዝቦላ አስታውቋል። እስራኤል የሄዝቦላን መሳሪያ ማጠራቀሚያ ትናንት ማክሰኞ መምታቷን ተከትሎ ሄዝቦላ ከ200 በላይ ሮኬቶችን ወደ እስራኤል አስወንጭፏል። በመጨረሻም የተመድ ልዩ መርማሪው አፍጋኒስታን እንዳይገቡ ታገዱ። በአፍጋኒስታን የታሊባን መሪዎች የተባበሩት መንግስታት ድርጅት የሰብአዊ መብት ልዩ መርማሪ የሆኑትን ሪቻርድ ቤኔት ፕሮፓጋንዳ አሰራጭተዋል በሚል ወደ ሀገሪቱ እንዳይገቡ አግዷል። የታሊባኑ ቃል አቀባይ ዛቢሁላ ሙጃሂድ እንዳሉት ተመድን የሚወክሉት መርማሪ በመሬት ላይ ያለውን ሁኔታ ያዛባሉ፣ ለዓለም አቀፉ ማህበረሰብም አሳሳሽ ያሉትን መልእክቶች ያቀርባሉ ሲሉ አክለዋል። ከሁለት ዓመታት በፊት ታሊባን አፍጋኒስታንን መቆጣጠሩን ተከትሎ ሪቻርድ ቤኔት በተደጋጋሚ ወደ ካቡል በመጓዝ የአገሪቱን የሰብአዊ መብት ሁኔታ በተመለከተ ጄኔቫ ለሚገኘው የተመድ የሰብአዊ መብት ምክር ቤት ሪፖርት ሲያቀርቡ ቆይተዋል። የተመድ የሰብአዊ መብት ምክር ቤትም ሆነ ሪቻርድ ቤኔት ወደ አፍጋኒስታን እንዳይገቡ መከልከላቸውን በተመለከተ ወዲያውኑ አስተያየት አልሰጡም። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። አሁን ወደ አሉላ ከበደ መራቸዋሉ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ረቡዕ ምሽት ሐምሌ 15 2016 ዓ.ም ነው ዕለቱ። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አስተናጋጃችሁ አሉላ ከበደ ነኝ። ራም ማክሊን በስቱዲዮ ምስል ቅንብሩ ያግዘናል። ሌሎች ባልደረቦቻችንም በተለያዩ ርዕሰ ጉዳዮች ላይ የተጠናቀሩ ዘገባዎችን ይዘው ይቀርባሉ። አሁን ታዲያ እንደ ወትረው ሁሉ ወደ ቀዳሚው የዕለቱ አብይ ርዕስ ነው የምናልፈው። በመግቢያችን ያስተዋወቅ ነው ይበልጡንም የዛሬ ዝግጅታችን በስፋት የሚያተኩርበት የዲሞክራት ፓርቲው ብሔራዊ ጉባኤን የሚመለከት ነው። ከስፍራው የተጠናቀረ ዘገባ ነው ቀዳሚው። የቀድሞ ፕሬዝዳንት ባራክ ኦባማ ዲሞክራቶች ለሃሪስ ድጋፍ እንዲሰጡ አሳሰቡ ይላል። የቀድሞ ፕሬዝዳንት ባራክ ኦባማ በትላንትናው ዕለት ከዚህ ቀደም በኖርባት ሺካጎ ከተማ ለዲሞክራቶች ባሰሙት ንግግር ምክትል ፕሬዝዳንት ካማል ሃሪስ በህዳር ወር በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ ዶናልድ ትራምፕን ለመገዳደር የሚችሉ ትክክለኛዋ እጩ ናቸው ብለዋል። የአሜሪካ ድምፅ ዘጋቢ ካትሪን ጂፕሰን ከዲሞክራቲክ ፓርቲው ብሔራዊ ጉባኤ ያጠናቀረችውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንዲህ ታሰናዳዋለች።
የቀድሞ ፕሬዝዳንት ባራክ ኦባማ ከተማቸው በሚካሄደው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ደማቅ አቀባበል ተደርጎላቸዋል።
አሜሪካ ለአዲስ ምዕራፍ ዝግጁ ነች። አሜሪካ ለተሻለ ታሪክ ዝግጁ ነች። ለፕሬዝዳንት ካማላ ሃሪስ ዝግጁ ነን።
ኦባማ በንግግራቸው ሃሪስን ከሪፐብሊካን ተቀናቃኛቸው የቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር በቀጥታ አነጻጽረዋል።
ሃሪስ በራሷ ችግሮች ላይ አይደለም የምታተኩረው። ትኩረቷ በእርሶ ላይ ነው የሚሆነው። እንደ ፕሬዝዳንት ለራሷ ደጋፊዎች ብቻ አይደለም የምታገለግለው። ለእርሷ ያላጎበደዱትና ጎንበስ ብሎ እጇን ያልሳሙትን ማትቀጣም። እያንዳንዱን አሜሪካ ይወክላል የምትሰራው። ካማላ ማለት እሷ ናት።
ኦባማ ወደ መድረክ የወጡት በባለቤታቸው ሚሼል አስተዋቂነት ሲሆን እሳቸውም ባደረጉት ንግግር ያጠረው የሃሪስ የምርጫ ዘመቻ ዲሞክራቶች እርሷን ለመምረጥ የበለጠ ጠንክረው እንዲሰሩ ሊያበረታታቸው ይገባል ብለዋል።
እንደ ካማላ ያለ ሰው እንዲመረጥ የምንችለውን ነገር ከማድረግ ይልቅ ይቺ ሀገር እንደ ካማላ ያለ ሰው ትመርጣለች ወይ በሚለው ሐሳብ ራሳችንን ማስጨነቅ አይገባንም።
ምንም እንኳን ዲሞክራቶች እጩ የማቅረብ ሂደታቸውን በዚህ ወር ይፋ ቢያደርጉም እያንዳንዱን ግዛት ስም በመጥራት በተደረገው የማስተዋወቅ ስነ ስርዓት ላይ ዲሞክራቶች ለአዲሱ እጩዋቸው ጉጉት እንዳላቸው አሳይቷል። በዊስኮንሲን ግዛት ሚልዋውኪ ከተማ የምርጫ ዘመቻ ያደረጉ የሚገኙት ካማላ ሃሪስ ካሉበት ሆነው የግዛቶቹን ተወካዮች አመስግነዋል።
ቺካጎ ያላችሁትንም በመላ ሀገሪቱ ያላችሁትንም አሜሪካውያን ሁሉ አመሰግናለሁ።
ባለቤታቸውን ደስተኛ ተዋጊ ሲሉ የሞገሱት ዳግ ኤም ሆልፍ እንዲሁ በቺካጎ ለተሰበሰቡት ዲሞክራቶች ንግግር አድርገዋል።
She'll lead from the belief that wherever we come from,
ከየትምንምጣ ምንምንምሰል የበለጠ የምንጠነክረው የምንፈራውን ስንዋጋ ብቻ ሳይሆን ላመንበትም ጭምር ስንዋጋ ነው በሚል ጠንካራ እምነት ትመራለች።
የዲሞክራቲክ ፓርቲ ሁለተኛ ቀን ጉባኤ የቀድሞ ፕሬዝዳንት ትራምፕ አስተዳደር አባላትንና ለሃሪስ ድጋፍ የሰጡ የሪፐብሊካን ፓርቲ ባለስልጣናትንም ንግግር አስተናግዷል። ከነዚህ መካከል የአሪዞና ግዛት ሜሳ ከተማ ሪፐብሊካን ከንቲባ የሆኑት ጆን ጊልስ አንዱ ናቸው።
ትራምፕ ያልተገደበ የኢኮኖሚ እድገት እንደሚያመጡ፣ የአሜሪካ ምርት ዳግም እንደሚያንሰራራ፣ ድንበሮቻችን እንደሚጠበቁ የመሳሰሉ ትላልቅ ተስፋዎች ሰጥተውን ነበር። ነገር ግን በመጨረሻ ትራምፕ ወሬ ብቻ መሆናቸውን አየን።
ረቡዕ ዕለት በሚካሄደው የጉባኤው ሶስተኛ ቀን የሚኒሶታው አገረ ገዢ ቲም ዋልዝ የፓርቲው ምክትል ፕሬዝዳንት ሆነው ለእጩነት መቅረባቸውን በይፋ በመቀበል ለዲሞክራቶች ንግግር ያደርጋሉ ተብሎ ይጠበቃል። ካትሪን ጂፕሰን ቺካጎ ከሚካሄደው የዲሞክራቲክ ፓርቲ ጉባኤ ላደረሰችን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ምንሽ የቆየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ቀደም ብዬ እንዳስተዋወቅኩት የዲሞክራቶች ፓርቲን ብሔራዊ ጉባኤ የተመለከቱ ዘገባዎችና ቅንብሮች በስፋት በስርጭታችን ይቀርባሉ። ከዚያ በፊት ግን አሁን ወደ ኢትዮጵያ ወደ ደቡብ ኢትዮጵያ እናቀናና እንመለሳለን። በደቡብ ኢትዮጵያ የጎርፍ ሁኔታዎችን የሚመለከት ነው። አዘጋጅቶ ያቀረበልን ዮናታን ዘብዴዎስ ነው። እንሆ
በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ዳሰነች ወረዳም በላይኛው የኦሞ ወንዝ ተፋሰስና በአካባቢው እየጣለ ያለው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ 79,000 የወረዳው ነዋሪዎች ተፈናቅለው ውሃ በማይደርስባቸው ደሴቶች ተጠለው እንደሚገኙም የወረዳው አስተዳዳሪ አቶ ታደለ ሀቴ ለአሜሪካ ድምጽ በስልክ ተናግሯል። የቱርካና ሐይቅ ሞልቶ ወደ ኋላ መፍሰሱና የኦሞ ወንዝም ከተፈጠራው ወሰን አልፎ አከባቢውን በጎርፍ ማጥለቅለቁን የገለጹት አቶ ታደለ በዚህ ሳቢያ የወረዳው ዋና ከተማ ኦሞራትም የመዋጥ ስጋት ላይ መወደቋን አመልክቷል።
ከዚህ በፊት ዋው ከኦሞራት ከተማ ምን ያህል እንደምርቅ ይታወቃል። ከ2012 በፊት የነበረው እንግዲህ ወደ 65 ኪሎ ሜትር የምርቁ ውሃ ዛሬ ላይ ከኦሞራቴ 2.5 ኪሎ ሜትር ላይ ነው። ስለዚህ ኦሞራቴ 2.5 ኪሎ ሜትር ላይ መጣ ማለት ኦሞራቴ ከተማ ልትዋጥ ነው። ስለዚህ ኦሞራቴ ከተማ ድረሱ የጋራ መፍትሄ እናብጅ ነው።
በከተማዋ የሚኖሩ ከ6500 በላይ ነዋሪዎችም በሙላቱም እንዋጣለን በሚል ስጋት ላይ መሆናቸውን ያመለከቱት የወረዳው አስተዳዳሪም ከፍተኛ ጉዳት ከማስከተሉ በፊት የኦሞ ወንዝን አቅጣጫ በመቀየር ዘላቂ መፍትሄ እንዲፈለግ ጠይቀዋል።
እውነት ነው የሚል አሁን የወንዙ አመጣጥ ለእኔም ራሴ ማታ ማታ ለምክንያቱ በጣም ከባድ ነው። እውነት ነው እና እጅግ በጣም ከባድ ነው። እኛ ምክንያቱም አሁን ሰው ሁሉም የከተማ ማህበረሰብ የሆነ ጉዳይ ነው ብሎ የምንቀሳቀሰው ከተማው ልዋ ስለሆነ ነው። የሆነ መፍትሄ ቢሰጥ ጥሩ ነው። ምናልባት መቀየስ ካለበት ተቀዩ ሰው የሚሄድበት አቅጣጫ ካለን ቢሄድ የተሻለ ነው ሆነ። ይሄ ካልተደረገ ከተማው ቶታሊ ትዋጣለች። ምክንያቱም ዋው የመያዝ አቅሙ እየጨመረ መጥቷል።
እኚሁ ነዋሪዎች በ2016 ዓ.ም መባቻ ወቅትም በጎርፍ መጥለቅለቅ ሳቢያም ተፈናቅለው ውሃው በማይደርስባቸው ደሴቶች ተጠለው መቆየታቸውን ያስታወሱት አቶ ታደለ አሁንም በአስቸጋሪ ሁኔታ ውስጥ መሆናቸውን አስታውቀዋል። ባለፈው ዓመት በተመሳሳይ አደጋ ተፈናቅለው በ12 መጠለያዎች ውስጥ ተጠልለው ከነበሩት በተጨማሪም ሌሎች አርብቶ አደሮችም መፈናቀላቸውንም አስተዳዳሪው ተናግሯል።
ያው ከ2012 ጀምሮ እስካሁን ድረስ 2016 ካረንትሊ ያለው ወንዙ ያው እንግዲህ ማህበረሰቡ ላይ ጉዳት ያደረሰ እንደሆነ ይታወቃል። 9829 ነው 28 አካባቢ ማህበረሰብ የተፈናቀለ ግልጽ ነው ይታወቃል።
የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና የስደተኞች መብቶች ክትትል ዲሬክተር ወይዘሮ ጉዳይ መስቀለ ኮሚሽኑ ለተራዘመ ጊዜ ክትትል ማድረጉን ገልጸው የአደጋው መንስኤ ናቸው ያሏቸውንም 3 ነጥቦችን ዘርዝረው አስረድተዋል።
አንዱ በእርግጥ የአየር ለውጥ በተለይ ደግሞ ወቅቱን ያልጠበቀ ዝናብ መጨመር ነው። ሁለተኛው የመጥለቅለቁ ምክንያት የጊቤ ሶስትን ለማስተንፈስ ተደቀቀው ውሃ መሆኑን አስመልክተን እዛው ምክትራችን እንዲሁም ደግሞ በሪፖርታችንም ጭምር ከሰቱን በሪፖርታችን ገልጸናል እና ሌላው የቱርካና ማክሎ መኖሩ በሚሉ በእነዚህ ሶስት ምክንያቶች የመጥለቅለቅ አደጋ እንደተከሰተ እና ከዚህ ጋር ተገናኝቶ ዜጎች እንዲፈናቀሉ መሆኑን በክትትላችን ወቅት ያገኘናቸው ግኝቶች ናቸው። ስለዚህ ደጋግሞ ኮሚሽኑ ሲመክር የነበረው ለተፈናቀሉ ወይም በመፈናቀለ አውድ ውስጥ ለሚገኙ ዜጎች የኢመርጀንሲ ላይፍ ሴቪንግ ስራዎች መሰራታቸው እንደተጠበቀ ሆኖ ለመፈናቀል የሚደረገው ምላሽ ግን በዋነኛነት የዘላቂ መፍትሄ አማራጮችን ተግባራዊ የማይደረግ ከሆነ ችግሩ ዘላቂ እልባት እንደማያገኝ በተደጋጋሚ ከደቡብ ኢትዮጵያ ክልል መንግስት ጋር ባደረግናቸው የሁለትዮሽ የጋራ ኖርቻችን ላይ ይህንኑ ጉዳይ ጠቁመናል ማለት ነው።
ኮሚሽኑ ባስቀመጣቸው ምክር ሀሳቦች ላይ በተለያዩ ጊዜያትም ከመንግስት ባለስልጣናት ጋር በመወያየት ከመግባባት ላይ መደረሱን ያወሱት ዲሬክተሯ በተግባር ግን ባለመፈጸማቸው ችግሩ አሁንም እንዲቀጥል ማድረጉን አብራርተዋል።
በእርግጥ ክልሉ ለዚህ አካባቢ ለተፈናቀሉ ዜጎች በዘላቂነት እልባት መሰጠት እንዳለበት ተማምነናል። ነገር ግን የሚወሰዱ እርምጃዎችን አስመልክቶ ጥረቶች መጀመራቸው ነው የተገለጸልን እንጂ ጥረቶቹ ተግባራዊ ሆነው ዜጎች በቋሚነት ወይም በዘላቂነት የሚቋቋሙበት ሁኔታዎች እስካሁን አልተመቻቹም ማለት ነው።
ለተፈናቀሉ ነዋሪዎችም እስካሁን በቂ ሰብአዊ ድጋፍ እንዳልቀረበና ዘላቂ የማቋቋም እርምጃዎች እንዳልተወሰዱም ወይዘሮ እንጉዳይ አመልክተዋል።
እንግዲህ በወቅቱ ክትትሉን ባከናወንበት ጊዜ ትንሽ ቆየት ብላ ክትትሉ ጥቅምት ወር ነበር የተከናወነው። ከዛም መለስ እስከ ባለፈው ሳምንት ድረስ ከደቡብ ኢትዮጵያ ክልል መንግስት ጋር በተለያዩ አጋጣሚዎች ለዚሁ ጉዳይ ትኩረት አድርገን ስንወያይ ነው የቆየ ነው። በወቅቱ ክትትል በምናደርግበት ጊዜ ግን በተለይ ክፍተት የተስተዋለባቸው ጉዳዮች አንደኛው ለተፈናቃዮች በቂ ወቅቱን የጠበቀ እንዲሁም ደግሞ በተለይ ሴቶችን፣ ህጻናትንና አረጋውያን ተፈናቃዮችን ያማከለ ሰብአዊ ድጋፍ እንደማይቀርብ የሰብአዊ ድጋፍ አቀራረቡ ላይ ክፍተቶች እንዳሉ ይሄ ተጠናክሮ እንዲቀጥል የሚል ነበር አንዱ መፍራ ሀሳብ።
ችግሩ አሁንም ልዩ ትኩረት እንዲሰጠው የኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የሀገር ውስጥ ተፈናቃዮችና የስደተኞች መብት ክትትል ዲሬክተር እንጉዳይ መስቀል ያሳስበዋል።
የነፍስ አድን ስራዎች መሰራታቸው እንደተጠበቀ ሆኖ አሁን ባለው ሁኔታ ዘላቂ መፍትሄዎች የሚመቻቹበት መንገድ መፈጠር አለበት። ሌላው ደግሞ ተጨማሪ አካባቢዎች ተጥለቅልቀው ሰዎች ለጉዳት ከመጋለጣቸው በፊት በተለይ ለክልሉ የአደጋ ስጋት ቢሮም በዚህ አጋጣሚ የምናቀርበው ምክረ ሀሳብ የኤርሊ ዋርኒንግ ስራዎች መሰራት አለባቸው።
ከዳስነች ወረዳ ተመርጠው የህዝብ ተወካዮች ምክር ቤት አባል የሆኑትም ወይዘሮ ሎቢለ ኢላኖ በበኩላቸው የወረዳው ህዝብ በቱርካና ሐይቅና በኦሞ ወንዝ ሙላት በመጥለቅለቁም በውሃ መከበቡና በከፍተኛ ስጋት ውስጥ እንደሚገኝ ገልጸው በአፋጣኝ የነፍስ አድን ስራ እንዲሰራም ጥሪ አቅርበዋል።
ፌደራልና እንደ ክልል ያው ማስተካከል አድርጓል። ያ ጥናት የተደረገ ጥናት ደግሞ መቼ መስራት እንዳለበት እንደ መንግስት ደግሞ ይቅድ ላይ ባለፈው በይቅድ ዙሪያ ላይ ነበር ሲወያዩ ነበርና ያን ይቅድ ደግሞ አወርዶ ወደ መረጥ አወርዶ ከመስራት አንጻር ላይ ትንሽ ክፍተት አለ ብዬ ነው የሚያስበው። አሁን ውሃ የከበረ ቦታም ወጥቶ ያለውን ቦታውን አማራጭ ቦታ ተፈልጎ እዛ መሰፈር አለበት።
የኢትዮጵያ ቀይ መስቀል ማህበር የደቡብ ኦሞ ዞን ቅርንጫፍም የውሃ መጥለቅለቁ የሚያስከትለውን አደጋ ለመቀነስ የመከላከል ስራ መጀመሩን የገለጹት የዳሰነች ወረዳ አስተዳዳሪ አቶ ታደለ ሀተም የፌደራል መንግስቱም ለአካባቢው ትኩረት ሰጥቶ ዘላቂ መፍትሄ እንዲሰጥ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁንም በወቅታዊ አገራዊ ጉዳዮች ላይ እንቆይና ወደ ቤንሻንጉል እንሻገራለን። በቤንሻንጉል ጉሙዝ ክልል በኩርሙክ ጊዜያዊ መጠለያ የነበሩ 22,000 የሱዳን ስደተኞች በዚያው ክልል ውስጥ ወደ ተዘጋጀ የኡራ ቋሚ መጠለያ እየተዛወሩ መሆናቸውን የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስታውቋል። በአገልግሎት ተቋሙ የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ ለአሜሪካ ድምጽ በሰጡት ቃል ስደተኞቹ የነበሩበት የኩርሙዝ ጊዜያዊ መቆያ ዓለም አቀፍ መስፈርትን እንደማያሟላ ጠቅሰው አዲሱ የኡራ መጠለያ ጣቢያ ለመዘጋጀት በቅቷል ነው ያሉት። እስካሁን ድረስ 4,000 ስደተኞች ወደ አዲሱ መጠለያ መግባታቸውን ጨምሮ የተናገሩት አቶ ያሲን ቀሪዎቹ 18,000 ስደተኞች በ10 ቀናት ውስጥ ወደ መጠለያው ይጓጓዛሉ ብለዋል። ገብረ ሚካኤል ገብረ መድኅን የተከታተለው።
ከአንድ ዓመት በላይ ባስቆጠረውና አሁንም እየተስፋፋ በቀጠለው የሱዳኑ የእርስ በርስ ጦርነት ምክንያት ተሰደው በቤኒሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ የገቡ ስደተኞች ቁጥር 22,000 መድረሱን የስደተኞችና ከስደት ተመላሾች አገልግሎት አስታውቀዋል። እነዚህን ስደተኞች በጊዜያዊነት ከቆዩበት ኩርሙክ መጠለያ ጣቢያ አዲስ ወደ ተዘጋጀው የኡራ መጠለያ ጣቢያ ማዛወር እንደተጀመረም የአገልግሎት ተቋሙ የአሶሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ያሲን አሸናፊ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል።
ኩርሙክ አካባቢ የሰፈሩት 22,000 ስደተኞችን ወደ ኡራ ሳይት ሪሎኬት የምናደርግበት ሁኔታ ነው ያለው።
እስካሁን ወደ ኡራ ሳይት ምን ያህል ስደተኞች ተጓጉዘዋል?
ወደ 4,000 ስደተኞች ተጓጉዘዋል። አሁን የሚቀጥለው 18,000 እንደዚህ የማጓጓዝ ስራ በአስር ቀን ውስጥ ቅድም እንደጠቀስኩት ኡራ ሳይት የሚባል እናሰፍራለን ማለት ነው። የተለያዩ አስፈላጊ ድሮች ትምህርት ቤት ሊኖር ያስፈልጋል፣ ጤና ጣቢያ ያስፈልጋል። ይህን በመገንባት ጊዜ የተወሰደ ስለሆነ ይህን አሁን በጊዜያዊነት እየገነባ ከሚመለከታቸው ድርጅቶች ጋር አስፈላጊውን ነገር እየፈጸመ ነው። በዚህ 10 ቀን ውስጥ አጠቃላይ ደረጃ ወደዛ የምናጓጉዝበት ሁኔታ አለ።
ስደተኞቹ የተጠለሉበት የኩርሙክ አካባቢ ለድንበር የቀረበ በመሆኑና የዓለም አቀፍ ሕጉ ደግሞ ስደተኞች ከድንበር ቢያንስ 50 ኪሎ ሜትር ርቀው መስፈር አለባቸው ስለሚል ለሱዳናውያኑ ስደተኞች በዚያው በቤኒሻንጉል ጉሙዝ ክልል ውስጥ ከአሶሳ ከተማ 23 ኪሎ ሜትር ርቆ በሚገኘው ኡራ ወረዳ ውስጥ አዲሱ መጠለያ ጣቢያ መዘጋጀቱን ኃላፊው አስረድተዋል። አዲሱ የኡራ መጠለያ ጣቢያ እስከ 50,000 ስደተኞችን እንዲይዝ ተደርጎ መዘጋጀቱንም ኃላፊው ገልጸዋል። የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ UNHCRም በኩርሙክ ጊዜያዊ መጠለያ ያሉትን ሱዳናውያን ስደተኞች ወደ አዲሱ የኡራ መጠለያ የማዛወር ሥራ ባለፈው ሰኔ ወር መጀመሩን አውስቶ እስካለፈው ሳምንት ድረስ 3,400 ስደተኞች ወደዚያው መግባታቸውን ከስድስት ቀናት በፊት በማኅበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ አመልክተዋል። የሱዳኑ ጦርነት እየተስፋፋ በመምጣቱ ሱዳናውያኑ አሁንም በቤኒሻንጉል ጉሙዝ ክልል በኩል ወደ ኢትዮጵያ እየገቡ መሆናቸውን የገለጹት ኃላፊው አቶ ያሲን አሸናፊ በየቀኑ ከ60 እስከ 100 ሰዎችን እንቀበላለን ብለዋል። ለስደተኞቹ አስፈላጊ አገልግሎት ለማቅረብ እንዲቻልም ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግ ጠይቀዋል።
ዓለም አቀፍ ለጋሽ እንግዶች በጣም ከጊዜ ወደ ጊዜ የቀነሰ ያለበት ሁኔታ ነው ያለው። ይህ ቀንሱ ደግሞ ያው ለስደተኛ የሚሰጠው ሰርቪስ ላይ በጣም ችግር ይፈጥራል። ስለዚህ እኛ ግን በተቻለ መጠን አድቮኬት የማድረግ ስራ ይፈልጋል። በእኛም መስሪያ ቤት ይህን እየሄደበት ያለበት ሁኔታ ነው ያለው። አጠናቆ ይቀጥላል። ስለዚህ ሁሉም ግን ያው እጥረቱ እንዳለ ታውቆ በቀጣይ ሁሉም ተረባርቦ መፍትሄ ማምጣት እንደሚገባ እንድታሳውቁልን ነው።
ኢትዮጵያ በአማራ ክልል ምዕራብ ጎንደር ዞን በሚገኙት መጠለያ ማዕከላትም ከስድስት ሺህ በላይ የሱዳን ስደተኞችን ያስጠለለች ሲሆን የሱዳን ጦርነት ከተቀሰቀሰ ጀምሮ እስካሁን ከ58 ሺህ በላይ ስደተኞችና ጥገኝነት ጠያቂዎች ከሱዳን ተፈናቅለው ወደ ኢትዮጵያ መግባታቸውን የዩኤንኤችሲአር መረጃ ያመለክታል። ከነዚህም መካከል 64 ከመቶ የሚሆኑት ሱዳናውያን መሆናቸውን የስደተኞች ተቋሙ አስታውቋል። ከጎረቤት ሀገር ሱዳን የሚሰደዱ ሰዎች በሁለት የመግቢያ በሮች ማለትም በቤኒሻንጉል ጉሙዝ ክልል በኩርሙክ በኩልና በአማራ ክልል በመተማ በኩል ወደ ኢትዮጵያ እንደሚገቡ ይታወቃል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ደግሞ ከአዲስ አበባ ወዲህ ወደ ዩናይት ስቴትስ የዲሞክራት ፓርቲው ብሔራዊ ጉባኤ ሁለተኛ ቀን ሶስተኛው ዛሬ ይጀምራል እየተካሄደ ወዳለባት ሺካጎ ነው የምናቀናው።
The torch has been passed. Now it is up to all of us to fight for the America we believe in. And make no mistake, it will be a fight. For all the incredible energy we've been able to generate over the last few weeks, for all the rallies and the memes.
ብርቱ ፉክክር እንዳለው በገለጹበት የቀድሞ ዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በትላንትናው ምሽት ከተናገሩት ነበር የተከታተላችሁት። ታዲያ የዩናይትድ ስቴትሱ የዲሞክራት ፓርቲ ብሔራዊ ጉባኤ ሁለተኛ ቀን ውሎ እንዴት ይገመገም ይሆን? የትላንት ምሽቱን የምንመለከትበት ቅንብር ነው። ወደዚያው ልሰዳችሁ።
ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ ጥናቶችና አስተዳደር ጉዳዮች ረዳት ፕሮፌሰር እንዲሁም በዋሽንግተኑ የዓለም አቀፍ ጥናቶች ተቋም ብሩኪንግስ ኢንስቲትዩት የምጣኔ ሀብትና የዓለም አቀፍ ልማት የጥናት ባልደረባ። ዶክተር አዲሱ በትላንቱ የዲሞክራቲክ ፓርቲ ብሔራዊ ጉባኤ ሁለተኛ ቀን ውሎ ምሽቱን ከተሰሙት ዋና ዋና ንግግሮች አንዳንዱን እያነሳሳን እንነጋገራለን። ለመንደርደሪያ ሶስት ዋና ዋና ተናጋሪዎች የቀድሞ ፕሬዝዳንት ባራክ ኦባማ፣ ባለቤታቸው የቀድሞዋ ቀዳማዊት እመቤት ሚሼል ኦባማና እንዲሁም በነገው ዕለት በሚካሄድ ስነ ስርዓት የዲሞክራት ፓርቲ እጩ መሆናቸውን መቀበላቸውን ይፋ እንደሚያደርጉ የሚጠበቁት የዛሬዋ ምክትል ፕሬዝዳንት ካማላ ሃሪስን ባለቤት ዳግ ኢምሆፍን ጨምሮ ሌሎች የፓርቲው ጉምቶች የተናገሩበት ምሽት አጠቃላይ ይዘት እንዴት ይገመግሙታል? በዚህ ብንደረደር።
አሩና እጅግ በጣም አመሰግናለሁ ስለጋበዝከኝ። አስቀድሜ የዲሞክራቲክ ናሽናል ኮንቬንሽን ሺካጎ ጉባኤ ትላንትና እኔም ሁለተኛ ቀኑን ተመልክቼዋለሁ። እንደሚታወቀው ይሄ ምርጫ በጣም ፒቮታል የሆነ ምርጫ ነው። ባይደን ከዛም በፊት ፕሬዚዳንት ኦባማ ሲያካሄዳቸው የነበሩትን የሶሻል እና የኢኮኖሚ ፖሊሲዎችን ቶታሊ አንደርማይን ሊያደርግ የሚችል አውትካም የሚያመጣ የሚችል ነው እና ከዛ አንጻር የዲሞክራቲክ ፓርቲ ኮንቬንሽን ላይ እንደታየው ፕሬዚዳንት ባይደን ከፕሬዚደንት ትራምፕ ጋር በነበረው ክርክር ደካማ የክርክር ፐርፎርማንስ በኋላ የዲሞክራቲክ ፓርቲ አስቸጋሪ አጣብቂኝ ውስጥ ገብቶ ነበረ እና ያንን እና በጣም ፖዚቲቭ ኤነርጂ የነበረው ፓርቲው ደጋፊዎቹም ኤነርጃይዝድ ሆኑ። በአጠቃላይ የፓርቲውን ቪዥን ከሪፐብሊካኖቹ በተለየ ሁኔታ ፖዚቲቭ በሆነ መልኩ ሪፎርሙሌት ማድረግ የቻሉበት አጋጣሚ ነበረ እና በጣም ኤነርጃይዝ ከመሆኑ የተነሳ አንዳንድ ያየኋቸው ኮሜንቶች አንዳንድ ሰዎች ቸርች ይመስላል ብሎ ነበረ እና እንደምታውቀው የአሜሪካ ፖለቲካ የኤቲካል ሳይድም አለው የኢሞሽናል ሳይድም አለው እና በጣም ሰለብሬቶሪ ነበረ።
የጎላ መነቃቃት የታየበትና ከመቼውም ይልቅ ወሳኝ የሆነ ምርጫ ነው ብለዋል ዶክተር አዲሱ። በርግጥም ከመቼውም ይልቅ እጅግ ወሳኝ መሆኑን የሚናገሩት ሁለቱም ፓርቲዎች 90 ቀናት የማይሞላ ጊዜ በቀረው ብሔራዊ ምርጫ አሸናፊ ሆኖ ለመውጣት የሚችሉትን ሁሉ ጥረት በማድረግ ላይ ናቸው። ዶክተር አዲሱ ለመሆኑ ከትላንቱ ምሽት ተናጋሪዎች ቀደም ብዬ ተቀስቀስኳቸውን ሶስቱን ዋና ዋና ተናጋሪዎች ፕሬዝዳንት ባራክ ኦባማንና ባለቤታቸውን የቀድሞዋን ቀዳማዊት እመቤት ሚሼል ኦባማን እንዲሁም በቤተሰባዊ ጉዳዮች ላይ ያተኮረ ንግግር ያሰሙትን የምክትል ፕሬዝዳንት ካማላ ሃሪስን ባለቤት ዳግ ኢምሆፍን ንግግር ጨምሮ የትኞቹ ጎልተው ታይተውት ይሆን? የጉባኤው ታዳሚ ከሆኑት ከየግዛቶቹ የተውጣጡት የፓርቲው ተወካዮችና ደጋፊዎችም ሆነ በየቤቱ ሆኖ ጉባኤን ከሚከታተለው መራጭ ዘንድስ የትኞቹ ንግግሮች ቀልቡን መግዛት የመራጩን ድጋፍም ለማግኘት አጋዥ ሆኖ ታይተው ይሆን? ከሆነስ ለምን?
የፕሮግራሙ ዋናው ሃይላይት የነበረው የቀድሞ ፕሬዚዳንት ባራክ ኦባማና የባለቤታቸው የሚሼል ኦባማ ንግግር ነበረ። እንግዲህ ለፕሬዚዳንት ባራክ ኦባማ ይሄ በጣም ፕቮታል ሞመንት ነበረ ብዬ አስባለሁ። ምክንያቱም እንደምታስታውስ ከሀያ አመት በፊት 2004 ላይ ነበረ ባራክ ኦባማ ለመጀመሪያ ጊዜ ወደ ናሽናል ስቴጅ ዜርዝ ኖ ብሉ ስቴት ዜርዝ ኖ ሬድ ስቴጅ በሚለው ንግግሩ ወደ ናሽናል ላይም ላይት የመጣው እና ከዛ በኋላ ለስምንት አመታት ዋይት ሀውስ ውስጥ ቆይቶ ሀገሪቱን መርተዋል። የእሳቸው ምክትል ፕሬዚዳንት ፕሬዚደንት ባይደን ደግሞ እንደዚሁ ሀገሪቱን ለአራት አመታት መርተዋል እና እዚህ ምርጫ ላይ ትልቅ እሳቸውን አሻራ ሊያጠናክር ወይም ደግሞ ጡታ ሊአንድርማይን ሊያደርግ የሚችል አውትካም ሊመጣ ይችላል። ከዛ አንጻር የፕሬዚደንቱ ንግግር በጣም ትልቅ ሆኖ ነው ያገኘሁት። የባለቤታቸውም እንደዚሁ አይ ቲንክ ሚሼል እና የባራክ ኦባማ ንግግር ህዝቡ አእምሮ ውስጥ ወደ ድሮ ኖርማልሲ ኖርማል ፖለቲክስ እንደተመለስ አይነት ስሜት የሚያመጣ ንግግር ሆኖ አግኝቼዋለሁ። ከምንም በላይ ሁለቱም ተናጋሪዎች ሃይላይት ያደረጉት ትልቅ ነገር ምንድን ነው? ይሄ ምርጫ ካለፈው ወር አንጻር አሁን ለዲሞክራቶቹ ጥሩ ጊዜ ቢመስልም በቅርብ ጊዜ ያሉ ፖሎች ምንም እንኳ ዲሞክራቲክ ፓርቲው እየመራ እንደሆነ ቢያሳዩ ብዙ ልዩነት የሌለበት ከመሆኑ አንጻር ፕሬዚደንት ኦባማም ባለቤታቸው ሚሼል ኦባማም ለማድረግ የሞከሩት የምርጫ ቀን እንዲወጣ ህዝቡን ለማነቃቃት እየሞከሩ ነበረ። በሚሼል ኦባማ ስትናገር ዱ ሳምቲንግ የሆነ ነገር አድርጉ ብላ ህዝቡን ለማነቃቃት እየሞከረች ነበረ። ህዝቡ እንደዚሁ ተከትሏት ቻንት እያደረገ ነበረ። ፕሬዚደንት ኦባማ የስ ሺካን እያለ ነበረ። ይችላለሁ ከሚለው ከራሳቸው የምርጫ ስሎጋን ንግግር ጋር የተያያዘ ነበረ።
ኦባማ በጊዜያቸው በራሳቸው ምርጫ ዘመቻ ወቅት የስ ዊካን አሁን እንችላለን በሚል ዘይት የተጠቀሙትን መሪ ቃል ወይም መፈክር ካማላ ሃሪስም ይችላሉ፣ ያደርጉታል፣ ያሳኩታል፣ ለእናንተ ይታገላሉ በሚል የገለጹትን ነው እያስታወሱ ነው ያሉት።
ትክክል ነው። ያ በሆነ ወቅት ፕሬዚዳንት ኦባማ ስለ ፕሬዚዳንት ትራምፕ ሲናገር ህዝቡ ቡ በሚያደርግበት ጊዜ ፕሬዚደንት ኦባማ ዶንት ቡ ቮት ብለው ነበረ። በመጮህ ይልቅ ቮት ማድረግ ነው ያለብን፣ መምረጥ ነው ያለብን የሚል ነበረ እና ዋና ፖይንታቸው ሆነ ያገኘሁት ያው ህዝቡ ቅርብ ከመሆኑ አንጻር ለውጥ ለማምጣት ከፈለገ ሁሉም ሰው ጄኩል ተነቃቂ የሆነ መምረጥ እንዳለበት ለማሳወቅ እየሞከሩ ነበረ። ከዛ ጋር በተያያዘ ሌላው የንግግር ዋና አጀንዳ ሆነ ያገኘሁት ያው አንተም እንደጠቀስከው ተናጋሪዎቹ በፕሬዚደንት ትራምፕ እና በቫይስ ፕሬዚደንት ካማላ ሃሪስ መካከል ያለውን ልዩነት አጉልቶ ለማሳየት እየሞከሩ ነበረ። ለምሳሌ አሁን ፕሬዚደንት ትራምፕ ቢሊየነር ናቸው፣ 78 ዓመታቸው ነው። ካማላ ሃሪስ ግን እንደኛ ህዝቡን ሊወክሉ የሚችሉ ፕሬዚደንት መሆን ይችላሉ የሚል አጽንኦትም ለማስቀመጥ ሞክረዋል። ከዛ ጋር በተያያዘ የፕሬዚደንት ትራምፕን የህግ አካሄድ አስመልክተው ህግ አክባሪ እንዳልሆኑ በቅርቡ ኮንቪክትድ እንደሆኑ አስመልክተው ተናግረዋል። ከዛ አንጻር ካማላ ሃሪስን ደግሞ ካሊፎርኒያ እያሉ የህግ አስጠባቂ እንደነበሩ ለህዝቡ እንደሚቆሙ ለማሳየት ሞክረዋል። በአጠቃላይ ካማላ ሃሪስን እና ትራምፕን ከሁለቱ ለህዝቡ ሊቆሙ የሚችሉት የትኛው ፕሬዚደንት እንደሆኑ ለማሳየት ነበር የተሞከረው እና ከዚህ አንጻር አይ ቲንክ መልእክት ያስተላለፉ ይመስለኛል። ህዝቡን ምናልባት ከመጪው ፕሬዚዳንት ካማላ ሃሪስ ጋር በደንብ ያስተዋወቁበት አጋጣሚ ነበረ።
ዶክተር አዲሱ፣ እንዲህ ያለው ብሔራዊ ጉባኤ እንደ መድረክ የሚለካበት በመልእክት ደረጃ የፓርቲውን አቋሞች፣ ፖሊሲዎች ለማንጸባረቅ በየዕለቱ በሚሰሙ ንግግሮች ውስጥ አንዳንድ ዋና ዋና ጭብጦች ላይ ለማተኮር እንደሚሞክሩት ሁሉ በትላንትናው ምሽት ተጨባጭ አይነተኛ ለውጥ በሚል እንደ መሪ ቃል የተጠቀሙበትን በማሳየቱ ረገድ ቀደም ብለን ካነሳናቸው በተጨማሪ ሌሎች በርካታ ተናጋሪዎችም ነበሩና የቬርሞንት ክፍለ ግዛቱ ሴናተር ሳንደርስ በምጣኔ ሀብት ይዞታ፣ በአየር ንብረት ለውጥ፣ የጤና እንክብካቤ፣ የህዝብ ጤና አጠባበቅ በመሳሰሉ ጉዳዮች ላይ እንዲሁም ደግሞ በጋዛ ያለውን ግጭት የሚመለከቱ የመራጮችን ሀሳብ ቀልብ ሊገዙ የሚችሉ ትርጉምም ይሰጧቸዋል ያሏቸውን ሀሳቦች ጠቃቅሰው ነበር። እሱ ላይስ እንደው ምን ታዘቡ? ምን አስተያየት አለዎት?
አዎ ልክ ነው። በተወሰነ መልኩ የፖሊሲ አጀንዳዎች ዙሪያም ያስቀመጧቸው ነገሮች ነበሩ። በአጠቃላይ ግን እውነት ለመናገር ከሆነ እንደተሰማኝ የንግግሮቹ ዋና አንኳር ነጥብ የነበረው የሰዎቹን ስብዕናቸውን ማነጻጸር ነበረ እና ከፕሬዚደንት ትራምፕ ጋር ሲነጻጸሩ ካማላ ሃሪስ ወደፊቱ ለውጥ ያመለክታሉ እና ሆፕ። ካማላ ሃሪስ እንግዲህ እንደሚታወቀው ከጥቁር ዘር ከኢንዲያን ባክግራውንድ ያላቸው ሰው ናቸው። ከዛ አንጻር ያው ፕሬዚደንት ኦባማ በነበረበት ጊዜ ፓርቲው ያራምደው የነበረውን ለውጥ እና ሆፕ የሚል አቋም ወደፊት ሊወስዱ ይችላሉ፣ ሊያራምዱ ይችላሉ ከሚል አንጻር እርሳቸውን የፓርቲውና የሀገሪቱ ለውጥ መለኪያ ወይም ማሳያ አድርገው ነው ሲያስቀምጡ የነበሩት። ከፖሊሲ አንጻር በደንብ የወጣው ጉዳይ ሆነ ያገኘሁት የሴቶች የጾታ ጉዳዮች መብት ዙሪያ ላይ ብዙ ንግግሮች ነበሩ። ብዙ ሰዎች ይህንን ጉዳይ የፕሬዚደንት ካማላ ሃሪስ መለያ አንኳር የሆነ የፖሊሲ ነጥብ እንደሆነ አውጥተዋል። ከዚህ ጋር በተያያዙ ሌሎችም ነገሮች የአየር ንብረት ለውጥ፣ የኢኮኖሚ ፖሊሲ በዚህም ዙሪያ የተነሱ ነገሮች ነበሩ። ነገር ግን ከሁሉም በላይ ጎልቶ የታየው የካማላ ሃሪስ እና የተፎካካሪያቸው ስብዕናና ከዛ በተያያዘ ደግሞ የጾታ ጉዳዮች፣ እነዚህ ሁለት ጉዳዮች ጎልቶ ታይተዋል።
ከዚህ ቀደም በጉባኤዎች ከሚታወቀው ከተለመደው ከወትሮ የተለየ የሚሉትስ ንግግር ይኖር ይሆን? ከሆነ የማን ነው?
ያልተለመዱ ከሚባሉ ንግግሮች አንደኛው ሆነ ያገኘሁት የቫይስ ፕሬዚዳንት ካማላ ሃሪስ ባለቤት ዳግ ኢምሆፍ የተናገረው ንግግር አንደኛው ብዙም ያልተለመደ ሆኖ አግኝቼዋለሁ። እና ዋነኛ ልዩነቱ ምንድን ነበረ? ሞር ግላዊ የሆነ ቤተሰብ የሆኑ ጉዳዮች ላይ ንግግር አድርጓል። እና አይ ቲንክ አንደኛው አላማው እሱ ምን ነበረ? እንግዲህ ያው እንደምታውቀው ለፕሬዚደንሲው ካማላ ሃሪስ የዲሞክራቶቹን ኖሚኔሽን ያገኙት በቅርቡ ነው። ህዝቡ በጣም አያውቃቸውም። እና ኢንተርኔት ላይ ካሉት ሰርች ከሚደረጉበት ጉዳዮች ለምሳሌ አሁን የፋሚሊ ሂስትሪያቸው ነበረ እና በዛ ዙሪያ የአሜሪካ ህዝብ በደንብ አያውቃቸውም ከሚል አንጻር ሂውማናይዝ ለማድረግ ለማስተዋወቅ ከህዝቡ ጋር እንደሚመሳሰሉ ለማሳየት ይመስለኛል የፍቅር ታሪካቸውን ጨምረው እንደዚሁ ግላዊ እና ቤተሰባዊ የሆኑ ጉዳዮች ላይ ንግግር ያደረጉት።
እንደው ባነሱት ገፋ ብናደርግ ዶክተር አዲሱ የሚደርሷቸውን መራጮች አድማስን ማስፋት እንደ አንድ አቅጣጫ ይታያልና በዚህ ጉባኤ እንግዲህ ሁለት ቀናት ነው የተካሄደው፣ ገና ቀጣይ ቀናት አሉ። በተለይ ደግሞ በትላንትናው ብዙ ጊዜ ድምጻቸውን ለማግኘት እንደ ወጣት መራጮችን ማነቃቃት፣ ገጠራማ አካባቢ የሚኖሩ ወይም ከከተሞች ወጣ ያሉ ከፍተኛ ቁጥር ያላቸው ሴቶችን ቀልብ የሚስቡ በእርግጥም ወጥተው ሳይዘናጉ ድምጻቸውን እንዲሰጡ ለመገፋፋት የሚደረገው ጥረትስ በትላንትናዎቹ ንግግሮች ዲሞክራቶች በምርጫው ሂደት ፓርቲያቸውን ለማጎልበት የሚሆን የተሳካ ውጤት ለማግኘት ባደረጉት ጥረት የቱን ያህል ተሳክቶላቸው ይሆን?
ልክ ነው። ይሄ የምርጫው ፉክክር በጣም ተቀራራቢ ከመሆኑ የተነሳ በተወሰኑ እነዚህ ስዊንግ ስቴቶች በሚባሉ ቦታዎች ላይ እጅግ በጣም ጥቂት የሆኑ መራጮች ትልቅ ለውጥ ማምጣት ይችላሉ እና ከዛ አንጻር ወሳኝ የሆኑ ቮት ለማግኘት ንግግር አድራጊዎቹ ሃይላይት ለማድረግ የሞከሩባቸው ጉዳዮች ይኖራሉ። አንድ የማስታውሰው ነገር ሂለሪ ክሊንተን በሚፎካከሩበት ወቅት 2016 ይመስለኛል ነጭ ሴቶች ዙሪያ የነበራቸው ቅቡልነት በጣም ዝቅተኛ ነበረ እና ይህንን ለመለወጥ ይመስለኛል አሁን የሴቶች የጾታ መብቶቹ ጉዳይ በጣም በትልቅ ሁኔታ ጎልቶ የታየው ይሄን ነገር ወደ ትልቅ አጀንዳ ጉዳይ የቀየሩበት አንደኛው ምክንያት እነዚህ በብዛት በገጠር አካባቢ የሚኖሩ እነዚህ ረስት ቤልት የሚባለው እነዚህ ወደ ሚድዌስት አካባቢ የሚኖሩ ሴቶች በተለይ ነጮች ለካማላ ሃሪስ ቮት እንዲያደርጉ ለማነቃቃት የታቀደ ጉዳይ ይመስለኛል። በዚህ ዙሪያ በፋሚሊም ዙሪያ ለልጆች የፖሊሲ ድጋፍ ማድረግ እንደዚህ የሚሉ ጉዳዮች በገጠር በኩል ከኢኮኖሚ ጋር ስትራግል እያደረጉ ያሉ ሰዎች ለፕሬዚደንት ካማላ ሃሪስ ድምጻቸውን እንዲሰጡ የሚያመቻቹ የሚያነቃቁ ይመስለኛል።
መልካም። እንግዲህ ጉባኤው ይቀጥላል። ሶስተኛ ቀኑ ዛሬ ዋና ዋና ተናጋሪዎች የቀድሞ ፕሬዚዳንት ክሊንተን እና በዲሞክራቲክ ፓርቲ ወገን ለምክትል ፕሬዚዳንትነት የታጩትን ቲም ዋልዝን ጨምሮ በርከት ያሉ ሌሎች የሚናገሩበት፣ ነገ ደግሞ ምክትል ፕሬዚዳንት ካማላ ሃሪስ የፓርቲያቸው እጩ መሆናቸውን ተቀብያለሁ የሚለውን ንግግራቸውን የሚያሰሙበት ነው። እስከ ምርጫው ጊዜ ድረስ ባሉ መሰል ሌሎች የፖለቲካ እንቅስቃሴዎች ወይም በሚጠይቁ ጉዳዮችን መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አዲሱ ላሽተው በማክማስተር ዩኒቨርሲቲ የስትራቴጂያዊ ማኔጅመንት ጥናቶች መምህርና ዓለም አቀፍ የምጣኔ ሀብትና የልማት ፕሮግራሞችን በተመለከተ በብሩኪንግስ ኢንስቲትዩት የጥናት ባለሙያ ዜርስጥ ሌላ ሆነው
አሁላ እጅግ በጣም አመሰግናለሁ። እንደዚሁ ሌላ ጊዜ እንደማገኝ ተስፋ አድርጋለሁ። አመሰግናለሁ።
የዲሞክራት ፓርቲ ብሔራዊ ጉባኤ ሁለተኛ ቀን ውሎን የገመገምንበትን ነበር የተከታተላችሁት። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ቀደም ብዬ እንዳስተዋወቅኩት አሁንም ከዚሁ ርዕሰ ጉዳይ ጋር ነው የምንቆየው። ታዲያ አሁን በቀጥታ ወደ ስፍራው ነው የምናቀናው። ባልደረባችን ሀብታሙ ስዩም ከሺካጎ ዝግጅቶቹን እየተከታተለ እያቀረበልን ሰንብቷል። ዛሬም የትላንቱን ውሎም ሆነ የነገውን ወይም የዛሬውን ራሱ ጨምሮ አንዳንድ ነጥቦች ላይ እንነጋገራለን። ሀብታሙ እንደምን አመሸ? ሀብታሙ ይሰማል?
የስካይፕ መስመራችን አልቀናንም። ክብራትና ክብራን አድማጭ ተመልካቾቻችን ሀብታሙን እንዳገኘን እንመለሳለን። እስከዚያው ድረስ ግን ታዲያ ወደ ኢትዮጵያ የሚወስድን አንድ ዘገባ እናሰማችሁ። ኢትዮጵያ የዲፕሎማቲክ ሚስዮኖችን በነዳጅ የሚሰሩ ተሽከርካሪዎችን እንዳያስገቡ አገደች ይላል። በኢትዮጵያ የሚገኙ የዲፕሎማቲክ ሚስዮኖችና ዓለም አቀፍ ድርጅቶች በነዳጅ የሚንቀሳቀሱ ተሽከርካሪዎችን እንዳያስገቡ እግድ መጣሉን፣ እነኚህ አካላት በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ እንዳያስገቡም የውጭ ጉዳይ ሚኒስቴር በጻፈላቸው ደብዳቤ ማሳሰቡን ይመለከታል። እርምጃው በነዳጅ የሚሰሩ ተሽከርካሪዎች እንዳይገቡ መንግስት ያሳለፈው ውሳኔ አካል እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ መናገራቸውም ተጠቁሟል። የምጣኔ ሀብት ባለሙያው ክቡር ገና የኤሌክትሪክ ተሽከርካሪዎች ብቻ እንዲገቡ የተላለፈው ውሳኔ የነዳጅ ወጪን ከመቀነስ አንጻር አስተዋጽኦ ቢኖረውም ለዘርፉ የሚያስፈልጉ መሰረተ ልማቶች ያሉበት ሁኔታ አብሮ መታሰብ እንዳለበት ይመክራሉ። ኬኔዲ አባተ ነው ያሰናዳው።
የኢትዮጵያ መንግስት በአገሪቱ የሚገኙ ሁሉም የዲፕሎማቲክ ሚስዮኖችና ዓለም አቀፍ ድርጅቶች በነዳጅ ኃይል የሚንቀሳቀሱ ተሽከርካሪዎችን እንዳያስገቡ በውጭ ጉዳይ ሚኒስቴር በኩል ከትናንት በስቲያ ሰኞ ነሐሴ 13 ቀን 2016 ዓ.ም በጻፈው ደብዳቤ አግዷል። የአሜሪካ ድምፅ የተመለከተው የሚኒስቴሩ ደብዳቤ እርምጃው ኢትዮጵያ የአየር ብክለትን ለመከላከል የምትከተለው ስትራቴጂ አካል እንደሆነ ይገልጻል። ሚኒስቴሩ በአዲስ አበባ ለሚገኙ የዲፕሎማቲክና የቆንስላ ሚስዮኖች አህጉራዊና ዓለም አቀፍ ድርጅቶች በማለት በጻፈው ደብዳቤ በአየር ንብረት ለውጥ ከሚያጋጥሙ አንገብጋቢ ፈተናዎች አንጻርና ኢትዮጵያ በበካይ ጋዝ ልቀት ቅነሳና ወደ ታዳሽ ኃይል ለመሸጋገር ካላት ቁርጠኝነት አንጻር ነዳጅ የሚጠቀሙ ተሽከርካሪዎችን ወደ አገር ውስጥ ማስገባት ተከልክሏል ብሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ለዲፕሎማቲክ ተቋማትና ሰራተኞቻቸው የተላለፈው መመሪያ መንግስት በነዳጅ ተሽከርካሪዎች ላይ የጣለው እገዳ አካል እንደሆነ ለአሜሪካ ድምጽ ተናግረዋል።
ከነዳጅ እንትን ጋር ተያይዞ የወጣው ህግ እንዳለ ታውቃለህ። ስለዚህ ለአንዱ ፈቅደ ለአንዱ የምትከለከልበት አሰራር የለም። የዲፕሎማት ሰራተኞች፣ ተቋማት፣ ዓለም አቀፍ ድርጅት ሰራተኞች ያው የዚህ ህግም ተገዥ እንዲሆኑ ኤክስፔክት ይደረጋል። ቤዚካሊ ያው የፎሲል ኦይል ላይ ዲፐንድ የሚደረገውን ኤፈርት ለመቀነስ የሚደረግ ጥረት አካል ነው። ለሁሉም ለኤምባሲዎችም፣ ለዓለም አቀፍ ድርጅት ተጠሪዎችም፣ ተቋማትም ለሁሉም አፕላይ የሚያደርግ ነው። ያየኸው ምናልባት ደብዳቤ እሱ ነው። ለኢትዮጵያ የከልክለ ለውጭ ዜጋ ፈቅደ እንደዚህ ነገር የዛ አካል ነው።
ተሽከርካሪዎች ከቀረጥ ነጻ እንዲገቡ በተቀመጠው አቅጣጫ መሰረት የዲፕሎማቲክ ማህበረሰብ አባላት ሁሉ የኤሌክትሪክ ተሽከርካሪዎችን ብቻ ማስገባት ይጠበቅባቸዋል ሲልም የሚኒስቴሩ ደብዳቤ አክሏል። ደብዳቤው ከተጻፈበት ጊዜ አንስቶ መመሪያው ተግባራዊ እንደሚሆን የሚኒስቴሩ ቃል አቀባይ አምባሳደር ነቢዩ ተድላ ተናግረዋል።
እንግዲህ ዲፕሎማቶች ኢትዮጵያ ውስጥ ሲንቀሳቀሱ የሚኖራቸው መኪና አለ። እንደገና በኤምባሲ ደረጃ የሚጠቀሙበት መኪና አለ። እስካሁን ያለው ይቆያል። ይሄ የእኛ መመሪያ ከተላለፈ በኋላ ግን በሙሉ እንዲያስገቡ የሚፈቀድላቸው ተሽከርካሪ ኢቪ ይሆናል ማለት ነው። ኤክስክሉሲቭሊ ኢቪውን ብቻ እንዲያስገቡ።
የኢትዮጵያ መንግስት በነዳጅ የሚሰሩትን በማገድ በኤሌክትሪክ የሚሰሩ ተሽከርካሪዎች ብቻ ወደ አገር ውስጥ እንዲገቡ መወሰኑን ያስታወቀው ባለፈው የካቲት ወር ላይ ነበር። የአየር ብክለትን ከመቀነስ ባሻገር እየጨመረ የመጣውን የነዳጅ ወጪ የመቀነስ ዓላማ ያለውን ይህን ውሳኔ ለማበረታታት መንግስት በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎች ወደ አገር ውስጥ ሲገቡ የሚጣልባቸውን ቀረጥ በከፍተኛ መጠን መቀነሱም ይታወቃል። የገንዘብ ሚኒስቴር ባወጣው መመሪያ መሰረት በኢትዮጵያ የሚገጣጠሙ የኤሌክትሪክ ተሽከርካሪዎች ሙሉ በሙሉ ከጉምሩክ ቀረጥ፣ ከተጨማሪ እሴት ታክስና ከሌሎችም ታክሶች ነጻ ሲሆኑ በከፊል ተገጣጥመው የሚገቡት የኤሌክትሪክ ተሽከርካሪዎች 5%፣ ሙሉ በሙሉ ተገጣጥመው የሚገቡት ደግሞ 15% የጉምሩክ ቀረጥ ብቻ ይጣልባቸዋል። የምጣኔ ሀብት ባለሙያ የሆኑት አቶ ክቡር ገና እርምጃው ከአየር ብክለትና ከነዳጅ ወጪ ቅነሳ አንጻር ጠቀሜታ ቢኖረውም ለኤሌክትሪክ ተሽከርካሪዎች የሚያስፈልጉ መሰረተ ልማቶችና ተያያዥ ጉዳዮች አብረው ካልተሟሉ በሂደት የጎላ ችግር ሊያስከትል እንደሚችል ስጋታቸውን ገልጸዋል።
ብዙ መስተካከል ያለባቸው ሁኔታዎች አሉ። እንደሚታወቀው ለብዙ የኢትዮጵያ ግዛቶች ኤሌክትሪክ ባልተቋረጠ ሁኔታ የመድረስ ሁኔታ አይታይም። ያ ሁሉ መስተካከል መቻል አለበት። በየቦታው የመኪና ቻርጀር መኖር አለበት። ለምሳሌ ከአዲስ አበባ ተነስቶ አንድ የኤሌክትሪክ መኪና ሊሄድ የሚችልበት 200 ወይም 300 ኪሎ ሜትር እንደመሆኑ መጠን በየቦታው እነዚህ መቀመጥ ይኖርባቸዋል። እንግዲህ ራሱ ባህሪ አለው የኤሌክትሪክ መኪና፣ ዳገት ላይ የሚሄድ፣ ቁልቁለት ላይ የሚሄድ፣ ሜዳ ላይ የሚሄድ። እንግዲህ እነዚህ ሁሉ ይወስናሉ የኤሌክትሪክ በተፈለገው ሁኔታ ኃይል ሰጥተው ሊንቀሳቀስ የሚችሉበት እነዚህ ገና ብዙ ስራዎች ይጠይቃሉ ማለት ነው። ግሪዱንም ከማስተካከል አንጻር የኤሌክትሪኩንም አመጣጥ ሳይቋረጥና በትክክል ሊደርስ በሚችል ሁኔታ በየቤቱ ደግሞ እንደዚህ ቻርጀር መደረግ ያለበትን ሁሉ ማመቻቸት ያስፈልጋል። አሁን ለጊዜው ያለው ሙከራ በጣም ውሱን ስለሆነ ይሄ ችግር አሁን ላይታይ ይችላል። ግን መስተካከል አለበት ከተባሉ እንደዚህ ሁሉ መስተካከል በፕሮግራም ነው መቼም መያዝ ያለበት። እንደዚህም ብሎ መኪናውን መከከል ብቻ ሳይሆን በዚህ ጊዜ ይህንን እናደርጋለን፣ በዚህ ጊዜ ይህንን እንለውጣለን፣ ይሄ በዚህ ደረጃ ላይ መድረስ አለበት ተብሎ መውጣትና ህዝቡም ራሱ ጥሩ መረጃ እንዲኖረው ያስፈልጋል።
ከኤሌክትሪክ ተሽከርካሪዎች ጋር በተገናኘ ስለተደረገው ዝግጅት ከኢትዮጵያ የትራንስፖርትና ሎጂስቲክስ ሚኒስቴር እንዲሁም ከገንዘብ ሚኒስቴር ማብራሪያ ለማግኘት ያደረግነው ጥረት የመስሪያ ቤቶቹ የተለያዩ ባለስልጣናት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ይሁንና የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የመስሪያ ቤታቸውን የግማሽ ዓመት አፈጻጸም በሚመለከት ባለፈው የካቲት ወር በሰጡት መግለጫ የኢትዮጵያ መንግስት የኤሌክትሪክ ተሽከርካሪዎች ኃይል መሙያ መሰረተ ልማቶችን በመላ አገሪቱ ለመትከል ትኩረት ሰጥቶ እየተንቀሳቀሰ መሆኑን ገልጸው ነበር። ኢትዮጵያ የነዳጅ ተሽከርካሪዎችን በማገድ በዓለም ቀዳሚ ሀገር እንደሆነች የሚገልጹት አቶ ክቡር ገና ይህ እርምጃ ስለሚኖረው ውጤት አስተያየታቸውን ሰጥተውናል።
አስቸጋሪ ይመስለኛል ኢኮኖሚ ላይ ሊያመጣ የሚችለው ተጽዕኖ። በነገራችን ላይ በግል የሚጠቀሙ መኪናዎችን ነው እንጂ የጭነት መኪናዎችን አይመለከትም፣ አውቶቡሶችን አይመለከትም። እንደገባኝ ከሆነ ይህ እንዳሉትም የመጀመሪያው ሀገር እናት ኢትዮጵያ ይህንን እገዳ ስራ ላይ ያዋለችው በዓለም የመጀመሪያው እንደመሆኗ መጠን እንግዲህ በሙከራ መልክ ሊታይ ይቻል ይሆናል። እንግዲህ ምን አይነት ችግር ሊያመጣ ወይም ደግሞ ምን አይነት የተሻለ ነገር ሊያመጣ እንደሚችሉ እንግዲህ የምናየው ይሆናል ወደፊት። ይሄ እንደ መጀመሪያ ሙከራ ይሆናል፣ ለሌሎች ማስተማሪያም ሊሆን ይችላል ብዬ ነው የምገምተው። እንግዲህ የእኛ ውጤት ታይቶ ሌሎች ከእኛ የሚማሩት ነገር ሊኖር እንደሆነ
በኢትዮጵያ በአሁኑ ወቅት ከ100,000 በላይ የኤሌክትሪክ ተሽከርካሪዎች እንዳሉ የትራንስፖርትና ሎጂስቲክስ ሚኒስቴር መረጃ ያመለክታል። ይህ ቁጥር ከ8 ዓመታት በኋላ በ4 እጥፍ እንደሚጨምርም ግምቱን አስቀምጧል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው ላመስግንና ቀደም ብለን በቴክኒክ እክል ላዳገተን ወደ ሺካጎ ዘገባ የዲሞክራት ፓርቲው ጉባኤ ሁለተኛ ቀን ወደ ተመለከተው እናምራለን። ሀብታሙ በመስመር ላይ ተገኝቷል። ሀብታሙ እንደምን ዋልክ?
እንደምን ዋልክ አሉላ?
እንግዲህ ቀደም ብለን በተለያዩ ዘገባዎች እንደጠቆምነው የዲሞክራት ፓርቲው ብሔራዊ ጉባኤ ቀጥሏል። ዛሬ ሶስተኛ ቀኑ ይጀምራል። ማምሻው ላይ ስለሚሰናዳ ነው ይጀምራል የምንለው። ታዲያ የትላንቱን ዝግጅት ተከታትለህ ነበርና እንደው ዋና ዋናዎቹን በእለቱ የተደረጉ ክንውኖች በመዳሰስ ብንጀምር የእጩዋ የዲሞክራቷ እጩ ምክትል ፕሬዚዳንት ካማላ ሀሪስ ባለቤት ዳግ ኢምሆፍ ከተናጋሪዎቹ አንዱ ነበሩ። የእሳቸው ንግግር ለመሆኑ በምን ላይ ነበር ያጠነጠነው? ለአድማጭ ተመልካቾቻችን ብታጋራ።
አመሰግናለሁ አሉላ። እንግዲህ ዳግላስ ኢምሆፍ የምክትል ፕሬዚደንት ካማላ ሀሪስ ባለቤት ናቸው። በትናንትናው ቀን ባደረጉት ንግግር የካማላ ሀሪስን ሰውኛ ጸባያት ለማጉላት፣ ሀገርን ለማስተዳደር ደግሞ ምንኛ ብቁ መሆናቸውን ለማስረዳትና ለማሳየት ሞክረዋል። በፍቅር የወደቁበትን ጊዜ፣ በጋራ ያሳደጓቸውን ልጆች ሁኔታ፣ እንዲሁም ደግሞ ሁለቱ የተለያየ ሃይማኖት ውስጥ ያሉ ሰዎች ቢሆንም በመቻቻል እንዲሁም በሌሎች ተምሳሌት በሚሆኑ ሁኔታ ውስጥ እንዴት እየኖሩ እንደሆነ ለማሳየት ጥረዋል። ከሞላ ጎደል የእሳቸው ንግግር እንግዲህ ከትናንት ቀደም ብለው የተሰሙት አብዛኞቹ የፖለቲካ ሰዎች ንግግሮች በፖሊሲ በስትራቴጂ እና ጠንከር ባሉ ጉዳዮች ላይ የሚያተኩሩ ናቸው። እሳቸው ግን የባለቤታቸውን ከአስተዳዳሪነት የዘለለ ምን አይነት ሰው እንደሆኑ የቤት ውስጥ ጸባያቸውን አንስተዋል። በአጠቃላይ ደግሞ የቁልምጫ ቃላትን በተደጋጋሚ ሲጠቀሙ ተሰምተዋል። እሳቸው ጆይፉል ዋሪየር ይሏቸዋል ባለቤታቸውን፣ አስደሳች ተፋላሚ ማለት ነው። እንግዲህ እሷም እሳቸው ለፕሬዚደንትነት ቢበቁ ለአሜሪካውያን መብትና መልካም ጥቅም የሚፋለሙ ሰው ስለመሆናቸው ምስክርነት ለመስጠት ነው ብቅ ያሉት ዳግላስ ኢምሆፍ።
መልካም
ሀብታሙ፣ እንግዲህ የነኚህ ተናጋሪዎች የሚያቀርቧቸው የሚሰሙ መልእክቶች የተለየ ትኩረት ያገኛሉ። ቀደም ብለን በሌሎች ዘገባዎች እንደጠቆምነው የቀድሞ ፕሬዚዳንት ባራክ ኦባማ ከተናጋሪዎቹ እንደውም ይበልጥ ይጠበቁ ከነበሩት ተናጋሪዎች አንዱ ናቸው። በርከት ያሉ የሚያወያዩ ትኩረት የሚስቡ ንግግሮችን አሰምተዋል። እዚያ የተገኙት ታዳሚዎች አብዛኞቹ የፓርቲ ተወካይ የሆኑ ናቸው። ምን አይነት ምላሽ ነበራቸው? አንዳንዶቹን የማነጋገር እድል አግኝተህ ከነበረ
አሉላ፣ እንደምታውቀው ባራክ ኦባማ በአሜሪካ ፕሬዚደንታዊ ታሪክ ውስጥ እንዲህ በጣም የጎላ ስም ካላቸው መሪዎች መካከል አንዱ ናቸው። በተለይ ደግሞ የዲሞክራቲክ ፓርቲው ሲነሳ በቅርብ ጊዜ ውስጥ እሳቸው ባላቸው ንቁ ተሳትፎና ባላቸው ተጽዕኖ ፈጣሪነትም ይታወቃሉ። ስለዚህ እሳቸው በዚህ መድረክ ላይ ተገኝተው ንግግር ማድረግ፣ ካማላ ሃሪስን መደገፋቸው፣ ከባለቤታቸው ጋር ሆነው መልካም መልካም ቃላቶቻቸው መናገራቸው ያለውን ፋይዳ በተመለከተ ነው እዚህ የተገኙ የዲሞክራቲክ ፓርቲ ተወካዮችን ያነጋገር ናቸው። የተወሰኑት ሀሳባቸውን ሊሰጡን ተስማምተዋል። ከእነሱ መካከል ራይሊ ጃክሰን ከኮሎራዶ የመጡ ተወካይ ናቸው። አንጀላ አንደርሰን ከኒው ጀርሲ፣ ኤንጀል ቦልከስ ከቨርጂን አይላንድ እንዲሁም ሱፕራይም ሞር ከዊስኮንሰን ግዛት የመጡ ሀሳባቸውን የሰጡን ተወካዮች ናቸው። ሀሳባቸውን በአጭሩ ሰምተን እንመለሳለን።
Extremely exciting. He was the first president who I had at the
በእጅጉ ደስ ብሎኛል። እሳቸው በቁጥ ያወቅኳቸው የመጀመሪያ ፕሬዝዳንት ሲሆኑ በመላ ፖለቲካዊ የሥራ ሕይወቴም ፈለጋቸውን ስከተል ቆይቻለሁ። በፕሬዝዳንትነት ዘመን ማግስት ህዝባዊ አገልጋይነት ምን መምሰል እንዳለበት መለኪያ ጠለሉን እሳቸውና ባለቤታቸው ሚሼል አረጋግጠዋል ብያምናለሁ። በምሽቱ የሚናገሩትን ለመስማት ጓጉቻለሁ።
Oh, for me, yes. Yes, because we love President...
President Obama-n እንወዳቸዋለን እናምናቸዋለንም። መልካም ስራ ሰርተዋል። የተዋጣላቸው ነበሩ የቀድሞ ፕሬዝዳንት ቢሆኑም። በዚህ ምክንያት የሚናገሩት ዋጋለው።
አንደኛ የሚታወቀው ነገር ባራክ ኦባማ በተፈጥሯቸው መሪ መሆናቸው ነው። ባለፈው ዘመናቸው ለአሜሪካ በእጅጉ ጥሩ ስራ ሰርተዋል። በዲሞክራቲክ ፓርቲ ውስጥም ንቁ ተሳታፊ ናቸው። ፓርቲውን አንድ ለማድረግም ስራቸውን ቀጥለዋል። የምሽቱ ስራቸው ዳር ያዘውንም ወይንም የቀረበውን ሁሉ ወደ አንድ ማምጣት ነው ብዬ አስባለሁ። አሁንም ድረስ ያልወሰኑ መራጮችን አሊያም በምርጫው ለመሳተፍ የማይሹትን የማነጋገር ኃላፊነቱ ያለው መሬት ላይ ባሉት አባላት እጅ ውስጥ ነው። ቀሪ ስራ አለ። ምክትል ፕሬዚዳንት ሃሪስ ሐሙስ ዕለት እጩነታቸውን በይፋ በሚቀበሉበት ጊዜ እዚህ ስለተገኙ አመሰግናለሁ ብለው ቀሪውን ጉዳይ ከግብ የሚያደርሱት ይመስለኛል። ኦባማ ለሰጡን ኃይል እናመሰግናለን። ሆኖም በእነዚህ ጥቂት የመጨረሻ ቀናት ወደ ውጭ እንውጣና ስራችንን ቀጥል።
ሀብታሙ፣ እንግዲህ ቀደም ብለህ እንዳነጋገርካቸው እንደተረዳሁትም ተስፋ አድርገው በጉጉት ሲጠባበቁ ባሉበት ሰዓት ነው ያነጋገርካቸው እንግዶችህን። የፕሬዚዳንት ባራክ ኦባማ ተጽዕኖ ወይንም ሚና ምንድን ነው የሚለው ድረስ ዘለቅ ብለው ስሜታቸውን አጋርተውሃል። ወደ ዛሬው ምሽት ብትወስደን፣ በዛሬው ምሽት ከሚጠበቀው ስነ ስርዓት እንደው አንዳንዱን ጠቃቅሰህልን ብንሰነባበት።
መልካም አሉላ። ዛሬ ምሽት እንግዲህ ለመጀመሪያ ጊዜ የሚኒሶታ ግዛት አስተዳዳሪ የሆኑት ሲም ዋልዝ የምክትል ፕሬዚደንት እጩነታቸውን በይፋ የሚቀበሉበት ቀን ነው። እንግዲህ እሳቸው ፕሬዚደንት ጆ ባይደን በአሁኑ ምርጫ እንደማይወዳደሩ ይፋ ካደረጉ በኋላ እና ካማላ ሃሪስ ለዚህኛው ኃላፊነት ወይም ባላደራነቱን ከተረከቡ በኋላ የተመረጡ የእሳቸው ምክትል ይሆናሉ ተብለው ተስፋ የተጣለባቸው ትልቅ ፖለቲከኛ እንደሆኑ ይታወቃሉ። በዚህ ሳምንት እሳቸው በምርጫ ቀስቀሳው ውስጥ ዋነኛ ተሳታፊ ሆኖ ነበረ። ዛሬ ደግሞ ለመጀመሪያ ጊዜ በዚህ የዲሞክራቲክ ብሔራዊ ጉባኤው ላይ ትልቅ ቁልፍ ሚና ባለው መድረክ ላይ ንግግር ያሰማሉ፣ ተጨማሪ ድጋፍ ይጠይቃሉ፣ ተጨማሪ ተወዳጅነትን ለማትረፍ ጥረት ያደርጋሉ ተብሎ ይጠበቃል። ከዛ ጎን ለጎን ደግሞ በየቀኑ በተለያዩ ርዕሰ ጉዳዮች ላይ የሚደረጉ ውይይቶችና በዛ እዛ ንግግሮች ላይ እዛ ጉዳይ ላይ የሚያተኩሩ ንግግሮች ይሰማሉ። የነጻነት ፍልሚያ በሚል መሪ ቃል ነው የዛሬ ንግግሮች ማነጣጠሪያቸው። የቀድሞው ፕሬዚደንት ዶናልድ ትራምፕ የአሁኑ የተፎካካሪ የሪፐብሊካኑ ተፎካካሪ ይሆናሉ ተብሎ የሚጠበቁት መሪ አደጋ ደቅኖበታል ተብሎ በሚታሰቡ መብቶችና አንዳንድ ነጻነቶች ዙሪያ የካማላ ሃሪስ አስተዳደር ምን አይነት አማራጮችን ይዞ ብቅ ሊል እንደሚችል የሚተማመንበትና በዚህ ዙሪያ ደግሞ ምስክርነቶች የሚደመጡበት ተጨማሪ ድጋፎች የሚጠየቁበት ነው። ቢል ክሊንተንን የመሰሉ የአሜሪካ የቀድሞ ፕሬዚደንት ቶች በዛሬው ዕለት ንግግር ያደርጋሉ። የቀድሞ የአሜሪካ የምክር ቤት አፈጉባኤ ናንሲ ፔሎሲም እንዲሁ በዚህ ስፍራ ተገኝተው ንግግሮቻቸውን ከሚያሰሙ ሰዎች መካከል አንዱ እንደሆኑ ይጠበቃሉ በዛሬው ምሽት ማለት ነው። ነገ ላይ ደግሞ በይፋ ካማላ ሃሪስ የፕሬዚደንታዊ እጩነታቸውን በይፋ የሚቀበሉበት ቀን ነው። የመዝጊያው ቀንም ነገ ነው ተብሎ ነው የሚጠበቀው። ይህም ይመስላል አሉላ።
መልካም ሀብታሙ፣ አይናችን ሆነ ሺካጎን የጉባኤውን አዳራሽና አካባቢ ብቻ ሳይሆን ሺካጎን ጉብኝት አድርገህ ሌሎች አንዳንድ ቁም ነገር የምታጋራቸውም እንደምታመጣ ተስፋ አድርጋለሁ። ነገ እናገኘሃለን ሀብታሙ። እግዜር ይስጥልኝ። መልካም ምሽት፣ መልካም የስራ ቆይታ።
በጣም አመሰግናለሁ አሉላ። ለአንተ መልካም ምሽት፣ ለአድማጮችም መልካም ምሽት ይውላችሁ።
ክቡራትና ክቡራን አድማጭ ተመልካቾቻችን የሺካጎን የዲሞክራት ፓርቲ ጉባኤ ውሎና ሁለተኛ ቀን ምሽት በምን ይዞታ ላይ እንዳሳለፈ ነበር የተመለከታችሁት። ዛሬ ሶስተኛውንም ቀን ተከታትለን በነገው ምሽት ስርጭታችን እናቀርባለን። አሁን ግን ወደ ሌላ ዓለም አቀፍ ርዕሰ ጉዳይ ነው የምንወስዳችሁ። ወደ ናይጄሪያ ይወስድናል። የናይጄሪያ ኃይሎች ታፍነው የተወሰዱ የሕክምና ተማሪዎችን ፍለጋ ላይ መሆናቸውን ያመለክታል። የናይጄሪያ ፖሊስ ባለፈው ሐሙስ በታጣቂዎች ታግተው የተወሰዱትን 20 የሕክምና ተማሪዎች ፍለጋ ላይ መሆኑን፣ ተማሪዎቹ የታገቱት በአንድ የሕክምና ጉባኤ ላይ ለመሳተፍ በጉዞ ላይ ሳሉ ማዕከላዊ ቤኑ ግዛት ውስጥ ሞተር ብስክሌታቸው ከተጠለፈ በኋላ መሆኑ ተመልክቷል። ቲሞቲ አቤዙ በዚህ ዙሪያ ያደረሰንን የዚህን ዘገባ ዝርዝር ስምኝሽ ቆየ እንደሚከተለው ታቀርበዋለች።
የቤኑ ግዛት በታገቱ የሕክምና ተማሪዎች ዙሪያ ምርመራ መጀመሩንና ታጋቾቹን ለማስመለስ የታክቲክ ቡድን ማሰማራቱን የግዛቱ ፖሊስ አዛዥ ሰኞ ዕለት አስታውቀዋል። ነገር ግን ቡድኖቹ እስካሁን ምንም አይነት ስኬት እንዳላገኙም አመልክተዋል። ከጆስና ከማይዱጉሪ ዩኒቨርሲቲዎች የተውጣጡ 20 የሕክምና ተማሪዎች አብሯቸው ይጓዝ ከነበረ ሐኪም ጋር በምስራቅ ኢንጉ ግዛት የተዘጋጀ ጉባኤ ላይ ለመሳተፍ ሲጓዙ ነበር ቤኑ ግዛት ላይ የታገቱት። ታጋቾቹን ለማግኘት እየተደረገ ባለው ጥረት እስካሁን ምንም ፍንጭ አለመገኘቱን የቤኑ ግዛት ፖሊስ የህዝብ ግንኙነት ኃላፊ የሆኑት አኔን ካትሪን በስልክ ለአሜሪካ ድምጽ ተናግረዋል። ቡድን አንቀሳቅሰናል፣ ግን እስካሁን ከነሱ የሰማነው ምንም ነገር የለም። በእገታ ዙሪያ የሚደረግ ምርመራ በሚስጥር የተጠበቀ ስለሆነ የሆነ ስኬት እስከሚገኝ ድረስ ዝርዝር መረጃውን መስጠት አንችልም። እስካሁን ግን ምንም አዲስ ነገር የለም። በተማሪዎቹ ላይ የተፈጸመው እገታ በአፍሪካ በህዝብ ብዛት ቀዳሚ በሆነችው ሀገር የሚታየው የደህንነት እጦት ዙሪያ ከፍተኛ ውግዘትን አስከትሏል። የሀገሪቱ ባለስልጣናት ላለፉት በርካታ ዓመታት የአካባቢው ማህበረሰብ ሽፍታ እያለ የሚጠራቸውን ታጣቂ ቡድኖች ለመቆጣጠር ጥረት ሲያደርጉ ቆይተዋል። ብሔራዊ ፖሊስ የሕክምና ተማሪዎቹን ለማግኘት በሚደረገው ጥረት ሄሊኮፕተሮች፣ ሰው አልባ አውሮፕላኖች እና ልዩ የታክቲክ ቡድኖች እንዲመደቡ ባለፈው ሳምንት መጨረሻ ላይ ትዕዛዝ ሰጥቶ ነበር። የናይጄሪያ የሕክምና ተማሪዎች ማህበር እገታውን አስመልክቶ ባወጣው መግለጫ አጋቾቹ የተማሪዎቹን ስልክ በመጠቀም 31,400 የአሜሪካ ዶላር እንዲከፈላቸው መጠየቃቸውን አስታውቋል። ተማሪዎቹ ጉዳት ሳይደርስባቸው እንዲለቀቁም ባለስልጣናቱን አሳስበዋል። የማህበሩ ፕሬዝዳንት ሞሰስ አንውቢያ እንደሚሉት ተማሪዎች ጓደኞቻቸው ካልተለቀቁ የተቃውሞ ሰልፍ ማካሄድ እንደሚጀምሩ እየተናገሩ መሆናቸውን አስረድተዋል።
The only response we've been getting is just calm down their security.
እስካሁን እያገኘነው ያለው ምላሽ የጸጥታ አካላት ጉዳዩን እየተከታተሉ መሆኑንና መረጋጋት እንዳለብን ብቻ ነው። በተጠለፉ ጓደኞቻችን ስልክ ይደወላል። ተማሪዎች መነሳሳት ጀምረዋል። አሁን እንዴት የደህንነት መመሪያዎችን ማክበር በምንችልበት መልኩ እንደምናካሄደው እያየን ነው። ነገር ግን ከዚህ ሰዓት ጀምሮ ምን ሊፈጠር እንደሚችል ዋስትና መስጠት አንችልም።
የዲሞክራሲና የልማት ማዕከል የተሰኘ ተቋም ያወጣው መረጃ እንደሚያሳየው በምዕራብ አፍሪካ የምትገኘው ናይጄሪያ እንደ አውሮፓውያን አቆጣጠር በ2023 ብቻ 4000 ሰዎች መታገታቸውን የመዘገበች ሲሆን ይህም በአጠቃላይ በምዕራብ አፍሪካ ከተፈጸሙ ተመሳሳይ እገታዎች 58 ከመቶን የሚይዝና ባለፉት 5 ዓመታት ከተመዘገበው የሚበልጥ መሆኑ ተመልክቷል።
ክብራትና ክብራን አድማይ ተመልካቾቻችን ለረቡዕ ምሽት ያሰናዳናቸው ነኙ ነበሩ። ነገ ሐሙስ እንመለሰን እንገናኛለን። ለአሁኑ በዚህ ተሰናበትን። ሰላም ደህና ደሩ።